እንደምን አመሻችሁ። እግዚአብሔርን በጣም አርግና መሰግናለን። ያው ዝናቡና ብርዱ ሳያግዳችሁ ደግሞ እንደዚህ ስለተገኛችሁ በእግዚአብሔር ቤት እግዚአብሔር ይባርካችሁ። እንደገና ግን ዛሬ ደግሞ የጌታን ቃል አብረን እንካፈላለን። መጽሐፍ ቅዱስ ካያዛችሁ አንደኛ ቆሮንቶስ ምዕራፍ 4 ዛሬ የመጀመሪያውን ሴክሽን መጨረስ አለብን ብዬ አስባለሁ። የመጀመሪያው ሴክሽን ማለት አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 4 ድረስ ያለው ነው። አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 4 ድረስ ያለው በመካከላቸው ስለነበረ መለያየት ዲቪዥን ክፍፍል የሚመለከት ነው። እሱን አስመልክቶ ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ መስቀልና በክርስቲያኖች መካከል ስለሚኖር ህብረት ያስተማረው ነውና ረጅም ነው። ያው ረጅም ጊዜያት የፈጀብን ይሄ ነው። የመጀመሪያው ኬዝ ይሄ ነው። ረጅሙም ኬዝ ይሄ ነው። ዛሬ ከቻለን ለማጠቃለል እንሞክራለን። ማጠቃለያው ሴክሽን ነው አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 6 እስከ 13 ድረስ። ምዕራፍ 4 ላይ ከቁጥር 1 እስከ 5 ያለውን የዘለል ነው እንዲሁ ትምርቱን ስለዘለል ነው ሳይሆን ከዚህ በፊት በተደጋጋሚ ስላየነው ነው። ከዚህ በፊት ካየናቸው ነገሮች ጋራ በጣም ተዛማጅ ነው። አገልጋዮች ምንድናቸው? የአገልጋዮች ሮል ምንድነው የሚለውን በተደጋጋሚ ስላነሳ ነው። እኛ የክርስቶስ ሎሌዎች ነን፣ የእግዚአብሔር ምስጢር መጋቢዎች ነን፣ እንደዚህ ያለ የሚናገር ስለሆነ ለሱ ነው የዘለል ነው ተደጋጋሚ ሐሳብ ስለሆነ ምዕራፍ 4 ቁጥር 6 ጀምሮ እስከ ቁጥር 13 ድረስ ያለውን እናነባለን። ቆም ብለን እናንብበው። ወንድሞች ሆይ ስለ አንዱ ባንዱ ላይ አንዳችሁም እንዳይታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኩ። እስካሁን የተናገረው ማለት ነው። አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልህ ከሆነ ግን እንዳልተቀበልክ የምትመካ ስለምንድን ነው? ቁጥር 8 አሁን ጠግባችኋል፣ አሁንስ ባለጠጎች ሆናችኋል፣ ያለኛ ነግሳችኋል። እኛ ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር። ለዓለም ለመላእክትም ለሰዎችም መጫወቻ ሆነናልና እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛልና። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናልና ይላል። እንጸልይ። ኦ እግዚአብሔር ሆይ ቃልህ ምንኛ ጥልቅ ነው። ስጋና ደም የሰው ማምሮ ሊመረምረው አይችል። አቤቱ መንፈስህ እንዲያበራልን እንጸልያለን። ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ወደ እርሱ መለከታለሁ ብለሃልና በቃልህ የሚንቀጠቀጥ ልብ ይሁንልን ጌታ። ድንጋዩ ልብ እንዲወጣ የስጋ ልብ እንዲሆንልን ለቃልህም ፈርሃ እግዚአብሔር እንዲመጣ እግዚአብሔርን መፍራት እንዲሆን ጌታ እንለምናለን መንፈስ ቅዱስ እናከብራለን ኢየሱስ በመካከላችን ይክበር የመንፈስ ቅዱስ ጥበብ በመካከላችን ይገለጥ አሜን ተመስገን ስለሰማህ በጌታ በኢየሱስ ክርስቶስ አሜን ያንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 4 ማጠቃለያ ብቻ ሳይሆን የከፍታ ማጠቃለያ ነው ትልልቅ ፕሪንሲፕልስ ነው የሚያነሳው ዋና ዋናዎቹን እግዚአብሔር እንደፈቀደ እንዳስቻለኝም ለመናገር ሞክራለሁ የቆሮንቶስ ቤተክርስቲያን በተረጋጋሚ እንዳየነው በመካከላቸው መለያየት አለ የተለያዩት በአስተማሪዎቻቸውን በማወዳደር ነው ፍክክር በመካከላቸው አለ ትዕቢት በመካከላቸው አለ መመካት በመካከላቸው አለ ይሄ እንግዲህ በተደጋጋሚ ለመጣችሁ ሰዎች አዲስ አይደለም ትምክህት በመካከላቸው አለ አንዱን ካንዱ ማበላለጥ በመካከላቸው አለ ሐዋርያቱን ማበላለጥ መኩራት በመካከላቸው አለ ይሄንን በተደጋጋሚ አይተነዋል ለሱ መዳኒት የሚሆን የመስቀሉ ትምህርት ነው ስንማር የኖር ነው የኢየሱስ ክርስቶስ መስቀል ጋራ አብሮ የማይሄድ አስተሳሰብ እንደሆነ ይሄ አስተሳሰብ መለያየት በተለይ ደግሞ በአገልጋዮች መከፋፈልና መመካት ከኢየሱስ መስቀል ጋራ ከተቀበሉት ከክርስቶስ መስቀል ጋራ አብሮ እንደማይሄድ ነው ስንማር የከረምነው አንድ ወሳኝ አስተሳሰባቸውን አንስቶ እሱን ገንድሶ ነው ምዕራፍ 5 የሚገባው አንድ ሌላ አስተሳሰብ ሁላችሁ እንደምታውቁት ኑሮ ያው ያስተሳሰብ ውጤት ነው የታወቀ ነገር ነው ሰው ዶክትሪን ነው የሚኖረው ወደዳችሁም ጠላችሁም እምታምኑት ነው የምትኖሩት አስተሳሰብ ኑሮን ይገዛል ቆሮንቶሳውያን እንደዚህ ልቅ የሆኑበት ምክንያት አስተሳሰባቸው ልቅ ስለሆነ ነው አንዳንድ ነገር ላይ አስተሳሰባቸው ተበላሽቷል የተበላሸ አስተሳሰብ የተበላሸ ዶክትሪን የተበላሸ አተረጓጎም የተበላሸ አስተሳሰብ የተበላሸ ምግባርን ያመጣል ይሄ ታወቀ ነው ሰው የሚያስበውን ነው የሚኖረው አስተሳሰባችንን ነው የምንኖረው እዚሁስ ዲዛይንድ የሆነውን እንኖራለን ልቅ አስተሳሰብ ከጥሩ ትምህርት ሳይሆን ልቅ አስተሳሰብ ከልቅ ትምህርት ይመጣል ደግሞ ንጹህ የሆነ አስተምህሮ ሆፕፉሊ በእግዚአብሔር ጸጋ ንጹህ የሆነ ኑሮን ያመጣል አስተሳሰብ ወሳኝ ነው ዶክትሪን ወሳኝ ነው ቆሮንቶሳውያንን ለልዩነት የዳረጋቸው ዶክትሪን ነው የሚያስቡት አስተሳሰብ ነው የራሳቸው የክርስትና ቨርዥን ነበራቸው የራሳቸው ትርጉም ነበራቸው የራሳቸው አይነት የክርስትና አስተሳሰብ ነበራቸው መስቀሉን ያስወገደ ማለት ነው እስከዛሬ እንዳየነው መስቀሉን ያስወገደ አስተሳሰብ ነበራቸው እብቻ ሳይሆን ዛሬ ትንሽ ሃይላይት ምናረጋው ሌላ አይነት አስተሳሰብም ነበራቸው መጀመሪያ ተመልከቱ የመጀመሪያዎቹን ሁለት ቁጥሮች ተመልከቱ ቁጥር 6 እና 7 ቆሮንቶሳውያን በትምክህት የተሞሉ ናቸው ትምክህት በመካከላቸው አለ ይሄ የሆነበትን የመጀመሪያ ምክንያት ይነግራቸዋል ጳውሎስ በትምክህትና በልዩነት በኩራት የተሞሉበት ምክንያት በትምክህት በኩራት በትዕቢት የተሞሉበት ምክንያት የእግዚአብሔርን ጸጋ አለመረዳታቸው ነው ቁጥር 6 እስከ 7 ድረስ እስከ ዛሬ ማይተነዋል ይሄ የእግዚአብሔርን ጸጋ በትክክል አልተረዱም የእግዚአብሔርን ስጦታ በትክክል አልተረዱም እና ይሄ ጊዜ ላለው ሰው ወቸም ጊዜ ወስዶ ማየት በጣም ጥሩ ነው ቁጥር 6 እና 7 ለሁሉ ነገር ይሆናል እንዴው ለቸርች እና ለዲቪዥን ብቻ ሳይሆን ከቸርች ውጪ ላለው ነገር ሁሉ ይሆናል ፕሪንሲፕሉ በጣም የሚገርም ነው ቁጥር 6 7 ተመልከቱ እግዚአብሔር እንዳለው በትክክል ጸጋን ቢረዱ አይመኩም ጸጋ ትምክት ያስወግዳል ይክሌ ይበልጣል የኔ ሐዋርያ ይበልጣል ጳውሎስ ይበልጣል አጵሎስ ይበልጣል ያሉት በስጦታ ነው እየተመኩ ያሉት በጸጋ ነው እየተመኩ ያሉት ጸጋ አያስመካም ነው ቁጥር 6 እና 7 ቁጥር 6 ተመልከቱ አንዱ ባንዱ ላይ አንዳችሁም እንዳትታበዩ ይላል አይታበይ ሰው ና ከተጻፈው አትለፍ የሚለውን በእኛ ተማሩ ዘንድ ይህንን በእናንተ ምክንያት ስለራሴና ስለአጵሎስ እንደምሳሌ ተናገርኩ ያው ቅዱስ ጳውሎስ እንዳያችሁት በተደጋጋሚ አንደኛ ቆሮንቶስ 1 2 3 ላይ የተጻፈውን ይደነግግ ነበር ተብሎ ተጽፏል ይላል እና ከተጻፈው እንዳታልፉ እንደተጻፈው እንድትኖሩ ከተጻፈው እንዳታልፉ በተጻፈው መሰረት እንድትኖሩ ስለኔና ስለአጵሎስ ስለአገልጋዮች ተናገርኩ ይላል ከዛ ተመልከቱ
አንተ ከሌላው እንድትበልጥ አንተን ማን አርጎሃል ይላል። ትምክት የሚመጣው በማበላለጥ ነው። ኦኬ እኔ የጳውሎስ ነኝ ጳውሎስ ይበልጣል፣ እኔ የአጵሎስ ነኝ አጵሎስ ይበልጣል ሲሉ ሲያወዳደሩ፣ ይሄ ትምክት የመጣው በማወዳደር ነው። እከሌ ይበልጣል እከሌ ይበልጣል ነው። አንተ ከሌላው እንድትበልጥ ማን አድርጎሃል ይልና ይሄ መቼም እቺ ፕሪንሲፕል ሁልጊዜ ለሁሉ ነገር ናት። ሉክ ያልተቀበልከው ነገር ምን አለ ይላል። ያልተቀበላችሁት ነገር ምን አለ? ይሄ ማለት ምን ማለት ነው? ሁሉን ተቀበላችኋል ሳይሆን እንደዚህ የሚተረጉሙት ሰዎች አሉ። ያልተቀበልከው ነገር ምን አለ ተብሎ ተጽፏል። ሁሉን ተቀበልነው፣ ሁሉን አልተቀበልንም። የተሰጠ ያለህ ነገር በሙሉ ነው። ያለህ ነገር በሙሉ እኮ የተቀበልከው ነው። ገተር ብዬ አሁን እያወዳደሩ ታበያዋል፣ እያወዳደሩ ተመክተዋል። ይህ ይሻላል። የምትፎካከሩባቸው ነገሮች በሙሉ የተቀበላችኋቸው ናቸው፣ ስጦታ ናቸው። ያልተቀበልከው ምን አለ? ምንም። መልሱ ምንም ምን ማለት ነው? ሁሉን ነገር ተቀበለናል ብቻ ሳይሆን የምትመካበት ነገር በሙሉ ይሄ ነው። ወገኖች በደንብ አድርጌ በአማርኛ እናውራ። ያንተ አይደለም ነው። ኦሪጂናሊ ያንተ አይደለም፣ የተቀበልከው ነው። ያልተቀበልከው ነገር ምን አለ? ያልተሰጠህ ነገር ምን አለ? በጸጋ ያልተቀበልከው ነገር ምንም። አቤት ሰው እኮ ለሐዋርያት ብቻ አይደለም የሚሰራው። ጳውሎስና አጵሎስን ተቀበላችኋል ነው ጳውሎስ የሚለው። ግን እሱ ብቻ ሳይሆን ያልተቀበልከው ነገር የለም። ያለን ነገር በሙሉ ስጦታ ነው፣ ችሮታ ነው፣ ችሮታ ነው። ተቀብለን ነው ህይወታችን ራሱ ተቀብለን ነው። አቤት ሰው እንደዚህ ቢያስብ፣ እስትንፋስ ተቀብለን ነው፣ ገንዘብ ተቀብለን ነው፣ ጸጋ ስጦታ ተቀብለን ነው። ያልተቀበልከው ምን አለ? ምንም ምንም። ያለን ነገር በሙሉ ምንድን ነው? ቸር ሰጪ አምላክ ሰጥቶን ነው። ያለን ነገር የማን ነው? የእሱ። ምን አድርጎን ነው? ለእኛ ሰጥቶ። ሰው ተቀባይ ነው። ያለን ነገር በሙሉ የእኛ አይደለም።
እኔ በጣም እግዚአብሔር የሚገርመኝ ወይ እኛን ለማስተማሪያ ብሎ ጨክኖበት እንደሆነ አላውቅም፣ ግን እንደሱ ሁልጊዜ ቢጨክንብን 6 ቢሊዮናችን እናልቅ ነበር። ናቡከደነጾር የሚባል አንድ ንጉስ ተነስቶ የእኔ እኮ ነው አለ። የሰራትን ከተማ ይቺ ለግርማዬ ክብር በጉልቤቴ ብርታት የሰራት የራሴ ታላቂቷ ባቢሎን አይደለች ምን ብሎ አረፍተ ነገሩ እንደጨረሰ ከዛ ላይ ሰው መሆን አቆመ። ደግሞ እግዚአብሔር አስቀድሞ አስጠንቅቆት ነበር፣ መንግስት የኔ ስጦታ ነው ብሎ የሰጠው ነገር በሙሉ ያለህ ነገር የኔ ስጦታ ነው፣ ያንተ እንዳልሆነ እወቅ ብሎ እግዚአብሔር ከምዕራፍ 2 ጀምሮ መንግስት የሱ እንደሆነ ክብር የሱ እንደሆነ እግዚአብሔር በዳንኤል አማካኝነት በተደጋጋሚ የተናገሩት መጨረሻ ላይ ሳክሰሱን ሲያይ ይህች የኔ አይደለችም ለግርማዬ ለራሴ ክብር የሰራዋት በጉልበቴ ብርታት ያመጣዋት የኔ የሚሰጥ እንደሆነ እስከምታውቅ ድረስ 7 ዓመት አንድ ትምህርት ቤት አስገባለሁ አሉ እግዚአብሔር። የሚሰጥ እንደሆነ ያንተ እንዳልሆነ ኢንሄረንትሊ ያንተ እንዳልሆነ ለሚወደው እንደሚሰጠው እግዚአብሔር ይሄን እውቀት ይሄን አስተሳሰብ ይሄን ክብር ይሄን ከተማ ይሄን አኗኗ ይሄን መሪነት ይሄን ኪንግደም እግዚአብሔር ለሚወደው እንደሚሰጠው ችሮታ እንደሆነ ስጦታ እንደሆነ እስክታውቅ ድረስ 7 ዓመት በዱር ትኖራለህ ብሎ እንደ አውሬ ሳር እየበላ
ንጉሱ ከቤተ መንግስት ወግዶ ንጉስ እና 7 አመቱን ሲጨርስ ግራጁዌት ሲያረግ ይወጣው ለካ ሁሉ ካንተ ዘንድ ነው ለምትወደው ነው ለካ የምትሰጠው አምሮዬ ተወስዶብኝ ነበር ብሎ አምሮን መለሰለት እግዚአብሔር እንደዛ እንዳያረገን ማለቃችን ስለሆነ ዝም ብሎ ነው እንጂ ሁሉ ነገር ስጦታ ነው የኔ ባለን ቁጥር ቢወስደን ኖሮ ማን ይኖራል እዚህ ተመልከቱ አሁን ፕሪንሲፕሉን ይሄ ትጥቅ የሚያስፈታ ነው ለቆሮንቶስ ጳውሎስ የኔ ነው የኔ ይበልጣል ሲሉ እንዳሻንጉሊት ያኛው ደግሞ መጥቶ ኖ አጵሎስ ይበልጣል የኔ ነው ሲሉ ኖ ኬፋ ነው የኔ ኬፋ ይበልጣል እኔ የጴጥሮስ ነኝ ጴጥሮስ ይበልጣል you know ሲመኩ by the way no ጳውሎስ ይሄ ጠቅላላ ተሰጥቷችሁ ነው ስጦታ ነው ከዛ ፕሪንሲፕሉን ተመልከቱ ቀጥሎ ያለውን ኦኬ ያልተቀበልከውስ ምን አለ ምንም ታዲያ ተቀባይ ከሆንክ ነው የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ያልተቀበልከው ነገር አናል ምንም ሁሉ ምን ተደርጎ ነው ተሰጥቶ ታዲያ ተቀበለ ከሆነኩ ነው ተቀባይኩ አይመካም ባለቤት ነው የሚመካው ተቀባይ አይኮራም ተቀባይ አይመካም ባለቤት ይመካ ተቀባይ አይመካም ታክሲ ጋር መጥቶ ተቸግሬ ነው ብሎ የሚለምን ሰው ራሱ ትዕቢተኛ አለማመን አይቻል አውቅም እኔ ራሱ ተቀባይ ነው እንዲያውም አንዳንድ ጊዜ ያናድዱን አላይታችሁ እንደሆነ በእርግጥ ያው የተለያየ አይነት አለ ግን አንዳንድ ጊዜ ኮራ ብሎ ይመጣል ኪስ እኔ ኪስ ውስጥ ያለው የሱ ይመስል አስቲ 10 ብር አምጣ ሚላል ተቀባይ እንደዛ አይደለም ተቀባይ እንደዛ አይደለም ያንተ አይደለም የኔ ነው የኔ ስለሆነ እና አለማመን አይታችሁ እንደሆነ እዚህ ቤት ውስጥ እንኳን ጨዋ ያልሆነ ሰው ሲለምን ጨዋ ነው ያው የመላእክት ስም የቅዱሳን ስም የእግዚአብሔር ስም የእንትና ስም እየተጠረበ ስለኔ ሳይሆን ስለንትን ቀን እየተፈለገ ስለንትና እንዚህ ያለ ስለኔ ማረባ ነው ማለት ያለው አፕሮች የሚያደርገው አስባችሁ እንደሆነ ሰጣው ከሰጣው በኋላ ምን አይነት በጣም ባለጠጋ ሰው ነኝ ኪሴ ውስጥ 100 ብር አለ ይላል አይደል እግዚአብሔር ይስጥልኝ ስጦታ ተቀባይ አይመካም እግዚአብሔር ይስጥልኝ አመሰግናለሁ ኤክሳይትድ ነው ደስተኛ ነው ግን አይመካም ሰርቶ ለፍቶ ደክሞ ምናም ያመጣው ስላልሆነ አይመካም አያስመካም የኔ አረ ተሰጥቶ ነው ትምክተኛ ተቀባይ የለም የተቀበለ ትሁት ነው የተቀበለ አይመካም የመጀመሪያው ፕሪንሲፕል አሳምናችሁ ከሆነ ያልተቀበልከው ምን አለ ምንም ታዲያ ምን የራስህ እንደሆነ ትንጎራደዳለህ ነገር ነው ከተቀበልክ ጳውሎስ የማን ነው የእግዚአብሔር ስጦታዎች ናቸው ምዕራፍ 3 ላይ እንዳየ ነው አጵሎስ የማን ነው የእግዚአብሔር ለቤተ ክርስቲያን ምን አረጋቸው ሰጣቸው አጵሎስ የቆሮንቶስ ነው አይደለም ጳውሎስ የቆሮንቶስ ነው አይደለም ምን ተደርገን ነው ተሰጠን ስጦታዎች ስጦታ ከሆነ የራስህ ካልሆነ የራስህ ያልሆነ ነገር አያስመካም የራስህ ያልሆነ ነገር አያኮራም ስለኔ አይደለም እባክህ ስጠኝ ጸጋ ትምክትን አስወግዶ ይጥላል ጸጋ ደሞዝ ያስመካል ደሞዝ ስለ ስንት ታገኛለህ ሲባል ይሄን ያህል ሽብር ያስብላል ቅድም ስትለምን ስንት ሰጠ ይሄን ያህል ሰጠኝ ነው እንጂ የምትለው እንደ ቅድም አትናገር ቅድም የለፋበት ነው ስጦታ ተቀባይ አይመካም ስጦታ ይሄን አይደለማ ስጦታ ተቀበልክ ማለት ነው በመጀመሪያ ደረጃ አንተ አይደለም ባለፈው እንዳየነው ነው የመንግስት ነው የእግዚአብሔር ነው እኔ አንዳንድ ጊዜ በአገልግሎት ሌላውን ነገር ትተን እኔ የኔ ክልል አገልግሎት ስለሆነ አንዳንድ ጊዜ ስናገለግል አገልግለን ስንጨርስ እኛ ያረግነው ነው ምን መስለው ራሱ ከአረማመዳችን አንስቶ እዚህ ልሰራም አስተምረን ስንጨርስ እና በተለይ ደግሞ ትምርቱ ጥሩ ከነበረ ባየር ላይ ነው እዚህ ወታይ ከንዱ የታውሶ እንደሆነ እንረሳዋለን ታውሰን እንደሆነ እንረሳለን ተቀብለን እንደሆነ እንረሳለን አንድ ጊዜ ማቴዎስ 16 ላይ ጌታችን ደቀመዛሙርቱን አንድ ጥያቄ ጠየቀ ሰዎች የሰው ልጅ ማን ይሉታል አለ ተናገሩ እናንተ የምታውቁት ታሪክ ስለሆነ ከሌ መጥምቁ ዮሐንስ ነው ከሙታን ተነስተ ነው ኤልያስ ነው እንትና ነው ከነቢያት አንዱ ነው ይሉሃል ማለት ነው ከዛ ወሰን ጥያቄ ጠየቀ እናንተ እኔ ማን እንደሆንኩ ትላላችሁ አለ በኋላ አንድ ተማሪ እጁን አነሳ ጴጥሮስ ይባላል ስሙ አንተ አለ የሚያስደንቅ መልስ አሜን ለአንድ አይሁዳዊ የሚያስደንቅ መልስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አስበልጦ ከሁሉም አስበልጦ ከኤልያስ ከምን አንተ አንድ አይሁዳዊ መሲህ ነህ ብሎ ይሄንን ለመቀበል በጣም የሆነ ነገር ያስፈልገዋል አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ ከዛ እንደጨረሰ እርግጥ ኦርደሩ ወደ ላይ እና ወደ ታች አለው ግን እንደጨረሰ ያው ኢየሱስ ሲባርከው ትዝ ይላችሁ እንደሆነ አንተ ኬፋ ነህ እና በዚህ አለት ላይ ቤተክርስቲያን እየመሰረታለሁ የገሃነም ደጆች አይችልም የመንግስተ ሰማይን ቁልፍ ሰጣለሁ እሺ ላይ አስተማሪ አፕሪሼት ያደርገ ማለት አንተ በጣም አስገራሚ ሰው እንትን ነው እንትን ግሬድ ሲሰጥ ማለት እና እኔ ጴጥሮስ ትንሽ ልቡ ሳትለጠጥ አትቀርም አንተ ኬፋ ነህ ሌሎቹ አልመለሱም እሱ ነው የመለሰው ይሄን አስደናቂ መገለጥ እሱ ነው ያመጣው እንደ ይሄ ለልደት ለምናምን እንደምንነፋው ላስቲክ አንተ ኬፋነ የነደረሰጥቸው በኋላ አንድ ትንሽ የስፒል ነካ እንደምታረጋውና እንደምታረጋው ጌታ ኢየሱስ በትንሽ የስፒል በነገራችን ላይ የሰማዩ አባቴ ስለገለጠልህ ነው እንጂ ስጋና ደም አይደለም ኦኬ የጴጥሮስ የውቀቱ የችሎታ መጠን አይደለም አገልግሎት የችሎታችን ማሳያ አይደለም የውቀታችን ማሳያ አይደለም አውሶን ነው እግዚአብሔር ሰጥቶን ነው እግዚአብሔር ጸጋ ነው እግዚአብሔር ገልጦልን ነው እግዚአብሔር አባቴ ስለገለጠልን ሰማያዊ አባቴ ስለገለጠልን ነው ስጋና ደም አምሮ ያፈለቀው ከሆነ መኩራት ይቻላል ያንተ የራስህ ከሆነ መኩራት ይቻላል ጸጋ ተቀብሎ መኩራት አይቻልም ጸጋ የማን ስለሆነ የእግዚአብሔር ስጦታ ስለሆነ ካልተ ከተቀበልክ እንግዲህ እንዴት ልትመካት ይችላል እኔ አንዳንድ ጊዜ እግዚአብሔር በጣም በክብር የማይገለጥበት ምክንያት ይሄ ይሁን ብዬ አስባለሁ ጥቂት ስንፈውስኛ የፈወስን ይመስል አየር ላይ ከወጣን ማለት እግዚአብሔር ቢፈውስ ምን ልንሆን ነው ጸጋ እግዚአብሔር ነው ስጦታ እግዚአብሔር ነው አገልጋይ እግዚአብሔር ነው ይሄ ነው ፕሪንሲፕሉ ቁጥር 6 እና 7 እንደዚህ ነው ሊኖር የሚገባ ትምክት የለም ፉክክር የለም ለምን ሁሉ ስጦታ ስለሆነ ከእግዚአብሔር የተቀበሉት ጸጋ ስለሆነ ጸጋን ቢረዱ አይመኩም ነበር ስጦታ ተቀባይ መሆናቸውን ቢያውቁ አይመኩም ነበር ስጦታ ተቀባይ አይኮራም ስጦታ ተቀባይ አይመካም የራሳችን የሆነ ነገር ስለሌለ ሁሉ በርሱ ስለሆነ ትምክትና ኩራት የለም ትምክትና ኩራትና ትዕቢትና መከፋፈል የመጣበት ምክንያት ጸጋን ስለሳቱ ነው ጸጋን ስላልተረዱ ነው ስለዚህ መኖር ያለባቸው ከትምክት ውጪ ነው መመካት የለባቸውም ትዕቢት አያስፈልግም ግን ታብየዋል ይሄ እንግዲህ አሁን በጣም ልብ ብላችሁ የምትሰሙኝ በለም በሹክሹክታም ቢሆን ማውራችሁ ቁጥር 6 እና 7 መሆን የነበረባቸው እንደዚህ ነው 6 እና 7 መጽሐፍ ቅዱሳችሁ ፍለፊታችሁ ካለ ይሄ ነው መሆን የነበረባቸው ትምክት አያስፈልግም ኩራት አያስፈልግም መመካት አያስፈልግም ለምን ከናንተ በሰማ በጣም ጥሩ ነበር ትምክት አያስፈልግም ኩራት አያስፈልግም የከሌ ብሎ ኩራትና ትምክትና ክፍፍል አይገባም ነበር ለምን እንደው በጣም በሰማችሁ ነው ደስ የሚለኝ ምን ስለሆነ ስጦታ ያኮራል አያኮራም ባለቤትነት ያቆራል ስጦታ ያቆራል ስጦታ ምንም አያቆራም ሶ ስጦ እንደዚህ ነበር መኖር የነበረባቸው መመካት አልነበረባቸው ምክንያቱም ስጦታ ተቀባይ ስለሆነ ለምነው የተቀበሉት ስለሆነ አያቆራም ነው ግን አንዋኗራቸውን ግን ተመልከቱ የነሱ አንዋኗር ግን ቁጥር 8 እና 9ን ተመልከቱ 10 ላይ ማለት አነብላችኋለሁ ቁጥር 8 እና 9 አንዲት በሽታ ናት ያነሆለለቻቸው አንዲት በሽታ ናት የሆነ ነገር ያረጋቻቸው ተመልከቱ በሽታዋን ቁጥር 8 እና 9 ቁጥር 8 ጀምሮ by the way በጣም ይሄን በደንብ ማስመት አለባችሁ ቁጥር 8 ጀምሮ እስከ ቁጥር 13 ድረስ የጳውሎስ ምጸት ምጸታዊ ንግግር ነው የእውነት ናችሁ ይያላችሁ አይደለም ምጸታዊ ነው አውራቱ በለም ሳይገባን ምንም አንይድም ምጸታዊ ማለት በጣም ቁሽሽሽ ያለ ልብስ የለበሰውን ሰውዬ ላለመንገር ቀጥታ ዛሬ እንዴት ዘንጣሃል ስትለው ምጸታዊ ይባላል ልብሱ እኮ ቆሻሻ ነው ግርሰ ዋው ዛሬ በጣም አመር እሱ ራሱ ይጠራጠራል ይሄ ነገር ምጻት ነው ወይስ ልክ ነው ምንም ላስባይስ ላይክ ጣዋት ሲወጣ እሱ ምንም እንደ ድንገት ነው የለበሰው ምንም አላማረበትም አልዘነጠም ስለዚህ ዋው በጣም ታምራለህ ምጻት ይባላል ይሄ የሆኑትን አይደለም የሚነግራቸው የሚያስቡትን ነው ምጻታዊ ንግግር ነው አንድ ማሰብ ያለባችሁ አንዳንድ ሰዎች አይ ዶንት ኖ ወይ ከምን ማነስ እንደሆነ ቁጥር 8 እና 9 እንደ ዶክትሪን የሚጠጡ ሰዎች አሉ ምጻት እየተናገረ እንደሆነ ማስተውሉ ሰዎች አሉ። ማጣበታሉ። ምጻት ነው ደግሞ ተግሳጽ ነው። ያበረታታቸው ሳይሆን የገሰጻቸው ነው። በምን አወቅ ካላችሁኝ ቁጥር 14 ተመልከቱ። እንደምወዳችሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይሄን አልጻፍም ይላል። ስለዚህ የጻፈላችሁ ምን ሊያረጋቸው ነው? በሉታ የገሰጸ ነው። አፕሪሼት ያረጋቸው የገሰጻቸው ነው። ቁጥር 8 እስከ 13 ተግሳጽ ነው። ለማሳፈር ሳይሆን እንዲጠነቀቁ ተግሳጽ ነው። እንደሚወዳቸው ልጆቹ አርጎ ይገስጻቸው። ምክንያቱም ወረታች እንደው አንመጣበትም እንጂ አንመጣበት ዝም ብዬ ስለተውኩት ነው እንጂ የራሱ በጣም ረጅም እንደ በክርስቶስ ማት 1000 የሚያክሉ ሞግዚቶች ቢኖራችሁ አንድ አባት ነው ያላችሁ እሱ ምን የነኝ ምክንያቱም በወንጌል ወልጃችኋለሁ ይላል ቆሮንቶስ ላይ ተሰለምቄ ላይ የተከላቸው አብያተ ክርስቲያናት ላይ ጳውሎስ የአባትነት ኦቶሪቲ ክሌም ያረጋል ስለወለዳቸው ያልወለደውን ቸርች አባት ነኝ አይልም ብሎ አቅም ነውር ነው ይሄ ያልወለድከውን ልጅ አባት አትልም ሮሜን አሁን አባታችሁ ነኝ አይልም አልተከላትማ ቆሮንቶስን ይላል አባታችሁ ነኝ በወንጌል ወልጃችኋለሁ ይላል ስለዚህ እንደሚወዳችሁ አባታችሁ እገስጻለሁ ነው ቁጥር 8 እስከ 13 ምንድነው ተግሳጽ ነው ምጻታዊ ተግሳጽ እየገሰጣቸው ነው ቁጥር 8 ጀምራችሁ እስከ ቁጥር 9 አጋማሽ ድረስ እንበረም እንደው ዛሬ እግዚአብሔር ትግስት በጣም ይጨምርልን ቁጥር 8 እና 9 የነሱ አኗኗር የሚያሳይ ነው የነሱን አስተሳሰብ የሚያሳይ ነው አስተሳሰባቸው ነው የወለደው ኩራቱን የወለደው አስተሳሰባቸው ነው 8 እና 9 አስተሳሰባቸውን የሚያሳይ ነው 10 ጀምሮ እስከ 13 ድረስ ደግሞ ሊሆኑ የሚገባቸው ነው የሐዋርያቱ ኑሮ ነው 8 እና 9 የነሱን ትዕቢት ያሳያችኋል ከአስር ጀምሮ እስከ 13 ድረስ የጳውሎስን አኗኗር ያሳያችኋል ኦኬ 8 9 የቆሮንቶሳውያን አኗኗር ነው እስከ 10ም ይመጣል ትንሽ 8 9 እስከ 10 አካባቢ የቆሮንቶሳውያን አኗኗርና አስተሳሰብ ነው 11 እስከ 13 ከአስር አጋማሽ ጀምሮ 11 እስከ 13 ደግሞ የሐዋርያቱ አኗኗር ነው ስለዚህ ማስተዋሻ ምትይዙ ሰዎች 9 8 9 10 አጋማሽ ቆሮንቶሳውያን ክርስቲያኖች የሳቱበት ምክንያት የሳቱ ቆሮንቶሳውያን ሰዎች አስተሳሰብ ነው አስር አጋማሽ ጀምሮ እስከ 13 ድረስ የሐዋርያቱ አኗኗር ነው። ሁለት አይነት አኗኗር ነው ምናየው። ከዛ ተመልከቱ ቁጥር 8 አሁን ጠግባችኋል።
እግዚአብሔር ስለማርኛ የተመሰገነ ይሁን። ክራቱም አንዳንድ እንግሊዝኛ አስተማሪዎች እሄ ብለው በግሪክ በመናምን አምጥተው አዟዙረው ለአድማጫቸው የሚነግሩት የኛ ቀጥታ ተጣባርጉታል። you already have what you want ይላል ለምሳሌ በእንግሊዝ you already have what you want ይሄ የግሪኩ ቃል ምናምን ብለው ያስረዳሉ አንዳንድ የእንግሊዝኛ ሰባኪዎች። ይሄ የግሪኩ ቃል በጣም በልቶ ከመወጠር ጋር ከፉድ ጋር የተያዘ ነው ማለት አማርኛ አሁን ጠግባችኋ። አሁን is powerful የቃሉ ጉልበት ያለው አሁን ጠግባችኋል already ይህ አስተሳሰብ ነው የበጠበጣቸው። አሁን ጠግባችኋል አሁን at this present age ማለት ነው በዚህ ጊዜ አሁን ባለጠጎች ሆናችኋል። አሜን እያለ ይጠጣል ኢትዮጵያ ክርስቲያን ኖ ተግሳጽ ነው። የባረኳችሁ ነው አይልም ቀጥሎ ቁጥር 14 የገሰጽኳችሁ ነው ያለውን እንደ ተግሳጽ ትወስዳለህ እንጂ እንደ በረከት ትወስዳለህ። አሁን ባለጠጋ ሆናችኋል ቆሮንቶስን ነው አሁን ጠግባችሁ አሁን ባለጠጎች ሆናችሁ ደግሞ አሁን ነግሳችኋል። አይገርም ጠግባችኋል ባለጠጋ ሆናችኋል ነግሳችኋል። እና ንግግሩን ተመልከቱ ጳውሎስ ምን አለበት አብራችሁ ብታነግዙን ከእናንተ ጋር ብንነግስ በጣም ጥሩ ነበር ከእናንተ ጋር ብን አንዱ አብረን ብንነግስ ጥሩ ያለኛ ከኛ ውጪ እኛን ትታችሁ እኛን ሐዋርያቱን ትታችሁ አሁን ነግሳችኋል አሁን ጠግባችኋል አሁን ባለጠጋ ሆናችኋል አሁን ያለኛ ቆሮንቶስ አሁን ጠግባችኋል አሁን ባለጠጎች ሆናችሁ አሁን ነግሳችኋል። ወደታች እንደገና ከሐዋርያቱ ህይወት ጋር እያወዳደረ ቁጥር 10 ተመልከቱ አኗኗራቸውን። እኛ ስለ ክርስቶስ ሞኞች ነን እናንተ ግን በክርስቶስ ልባሞች ሆነ ዋይዝ ናችሁ። ምጸት ነው። እኛ ደካሞች ነን ሐዋርያቱ እናንተ ግን ኃይለኞች አሁን ኃይለኞች አሁን ባለጠጎች አሁን ልባሞች። ቁጥር 10 ተመልከቱ አሁን ወገኖች it is a very serious doctrine ለአፍሪካ። እናንተ ግን ኃይለኞች እኛ ደካሞች ነን። በነገራችን ላይ ጳውሎስ ለራሱ ነው የሚለው ይሄ ኔጌቲቭ ኮንፌሽን ምናምን ነው ነበርኛ ቢሆን ደካሞች ነን እናንተ ግን ኃይለኞች ናችሁ እናንተ የከበራችሁ ናችሁ እኛ ግን የተዋረድን። ስለዚህ አብረናችሁ አልነገስንም እኛ ስቲል የተዋረድን ነን ደካሞች ነን አገልጋዮቹ ሐዋርያቱ የተዋረድን ነን ደካሞች ነን ዝቅ ያልን ነን። እናንተ ከብራችኋል ሞኞች ነን እኛ ደካሞች ነን እናንተ ከፍ ብላችኋል እናንተ ነግሳችኋል። ምን ነው ከእናንተ ጋር ብንነግስ በጣም ጥሩ ነበር አይ ዊሽ ከእናንተ ጋር ብንነግስ። እናንተ አሁን ነግሳችኋል እናንተ አሁን ጠግባችኋል እናንተ አሁን ባለጠጎች ሆናችኋል። አሁን ቆሮንቶስን ያተራመሰው አንዱ አስተሳሰብ እዚህ ውስጥ አለ ለኔ ወንድም የአሁን አጉል የድል ስሜት አሁን ጀምሮ አሁን የሚያበቃ አጉል ድላዊነት triumphalism አሁን ነው ቃሉ። እናንተ ኦሬዲ በነገራችን ላይ በእንግሊዝኛ ታችሁ ነው ኦሬዲ ጠግባችኋል እናንተ ኦሬዲ ሙልት ብላችኋል ኦሬዲ ፐርፌክት ናችሁ ኦሬዲ ባለጠጋ ሆናችኋል ኦሬዲ ደርሳችኋል ኦሬዲ እዚያ ደርሳችሁበት ያለኛ ደርሳችኋል ያለኛ ነግሳችኋል። ምን እያወራ ነው ጳውሎስ? በዘመናቸው የነበረውን አስተሳሰብ በዘመናችንም እያንገላታን ያለ አስተሳሰብ ወንድሞቼ እናቶቼ ሲሪየስሊ ስሙኝ። እግዚአብሔር መንግስት የእግዚአብሔር መንግስት በአሁን እና በሚመጣው መካከል ያለች መንግስት ናት። አሁን ይሄን ዓለም ሁሉ ይስማ። የእግዚአብሔር መንግስት በአሁን በዛሬ ኦሬዲ ምን ነው? አሁን ኦሬዲ በተፈጸመና ደግሞ ነገን በሚጠብቅ ኮምፕሊትድ ለመሆን ለመጠቃለል ነገን በሚጠብቅ ዘመን ውስጥ ነው ያለ ነው። እግዚአብሔር መንግስት አሁን በተፈጸመ እና ደግሞ ነገ በሚጠቃለል መንግስት ውስጥ ነው ያለ ነው። ይህን ቶሎ ቶሎ ብዬ ላስረዳችሁ። የእግዚአብሔር መንግስት መታለች አልመጣችሁ? መታለች አልመጣችሁ? መታል። በእግዚአብሔር መንግስት ነው የሚጨርሰው። እንደውም ጳውሎስ ምዕራፍ አራትን በእግዚአብሔር መንግስት ነው የሚጨርሰው። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም ይላል። የእግዚአብሔር መንግስት መንግስተ እግዚአብሔር በክርስቶስ ኢየሱስ በሞቱ በትንሣኤው ባደረጋቸው ተአምራት ያስገባት የጀመራት የተፈጸመች ናት። መጥምቁ ዮሐንስ ጌታችን መምጣቱን ሲናገር ምን እያለ ያስተምር ነበር? ትዝ ይላችሁ እንደሆነ የእግዚአብሔር መንግስት ቀርባለችና ንሳገው። የእግዚአብሔር መንግስት ምን ሆናለች? ቀርባለች። የእግዚአብሔር አገዛዝ ማለት ነው። እግዚአብሔር የሚገዛበት ማለት የእግዚአብሔር መንግስት ማለት ዝም ብላችሁ መስሙ። የእግዚአብሔር መንግስት ማለት ምንም ኮምፕሊኬትድ ነገር የለበት። የእግዚአብሔር ሲገዛ ማለት የእግዚአብሔር አገዛዝ ማለት ስለዚህ በመንፈስ በክርስቶስ ኢየሱስ በኃይል ምገ ፊዚካል አይደለችም፣ አካላዊ አይደለችም፣ አገራዊ አይደለችም። እንደ እስራኤል ንጉሷ ኢየሱስ ነው። በመንፈስ በቤተ ክርስቲያን በመንፈስ ቅዱስ አማካኝነት በመስቀሉ ኃይል ይገዛል። እና ዮሐንስ ምን እያለ ያስተዋውቅ ነበር? የእግዚአብሔር መንግስት ምን ሆናለች? ቀርባለች። ጌታ ኢየሱስ መጣና ማቴዎስ ወንጌል ምዕራፍ 12 ላይ ስታነቡ እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆነ እንግዲያውስ የእግዚአብሔር መንግስት በመካከላችሁ ናት አለ። የእግዚአብሔር መንግስት መጣለች አለ። እኔ በእግዚአብሔር መንፈስ በእግዚአብሔር ጣት አጋንንትን ማውጣቴ የሚያሳያችሁ የእግዚአብሔር መንግስት በመካከላችሁ ናት። የእግዚአብሔር መንግስት አሁን ትመጣለች ብቻ አይደለም የሚባለው፣ የእግዚአብሔር መንግስት ኦሬዲ መጣለች። በማን አማካኝነት? በኢየሱስ ክርስቶስ አማካኝነት መጣለች። ንጉሷ ማን ነው? ኢየሱስ ክርስቶስ። ጌታ ማን ነው? ኢየሱስ ክርስቶስ። አሁን ምን ያረጋል? በቤተ ክርስቲያን አማካኝነት በመንፈሱ አማካኝነት ኢየሱስ ክርስቶስ ይገዛ። የእግዚአብሔር መንግስት መጣለች።
ይሄ መጥም በጣም እንዲሁ በጣም ይሄን ብንረዳ በጣም ብዙ እንፈታለን።
የእግዚአብሔር መንግስት መጣለች። አጋንንት ይወጣል፣ ታምራት ይሆናል፣ ስንታመም እንፈወሳለን፣ መንፈስ ቅዱስ በመካከላችን ይገለጣል። የምን ምልክት ነው? የእግዚአብሔር መንግስት መብልና መጠጥ አይደለችም። ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ሮሜ 14 ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ የሚገለጠው ለምንድን ነው? የእግዚአብሔር መንግስት በመካከላችን ስለሆነች። መንግስት አረገን፣ እኛን ራሱ መንግስት አረገን፣ መንግስትና ህዝብ አረገን። ስለዚህ እግዚአብሔር ይገዛል አሁን። አዎ፣ በማን? በክርስቶስ በመንፈስ ቅዱስ በቤተ ክርስቲያን ይገዛል፣ ይሰራል። እግዚአብሔር ምን ስለሆነ? በሞቱ በትንሣኤው የእግዚአብሔር መንግስት ተረጋግጣለች። የእግዚአብሔር መንግስት መታለች።
አሁን እኛ ለምሳሌ ጌታን ስንቀበል ወደ ምንድን ነው የገባ ነው? ተናገሩ ቶሎ ቶሎ። ወደ እግዚአብሔር ምን መንግስት? ጌታ ኢየሱስ ይላችኋል ለኒቆዲሞስ ሲያወራ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ምን አይሆንም።
ስለዚህ አሁን ፖዚቲቭ ልንቀይረው።
ሰው ዳግመኛ ሲወለድ ወደ እግዚአብሔር መንግስት ምን ይሆናል? ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ምን አይሆንም? ሰው ዳግመኛ ሲወለድ ወደ እግዚአብሔር መንግስት ምን ይሆናል? ስለዚህ እኛ ዳግመኛ ስንወለድ ወደ እግዚአብሔር ምን ገባን? ምን ማለት ነው? እግዚአብሔር ወደሚገዛበት አገዛዝ ገባን ማለት ነው። ሎርድሺፑን ተቀብለን ኢየሱስ ክርስቶስ ጌታ እንደሆነ አምነን ተቀብለን ንጉስ እንደሆነ ወደ እግዚአብሔር መንግስት ገባን። የእግዚአብሔር መንግስት የገባንባት ናት፣ ይቺ ናት። የእግዚአብሔር መንግስት በመካከላችን ናት። የእግዚአብሔር መንግስት መጣለች። እንደ ብሉይ ኪዳን መጣለች፣ ቀርባለች። ንጉሱ ሊመጣ ነው፣ ይገዛል። እግዚአብሔር እየመጣች ነው ወደፊት የምትባል አይደለችም። ኦልሬዲ ኢየሱስ ክርስቶስ ሲመጣና በክርስቶስ ኢየሱስ የመስቀል ስራ የእግዚአብሔር መንግስት መጣለች ወይስ ትመጣለች ብቻ ነው? በሉታ የእግዚአብሔር መንግስት ውስጥ የገባችሁ የእግዚአብሔር መንግስት መታለች ብሎ መጽሐፍ ቅዱስ ያስተምረናል። ገብታችሁባታል ብሎ መጽሐፍ ቅዱስ ያስተምረናል።
ደሞ የእግዚአብሔር መንግስት ተመጣለች የተፈጸመች ኮምፕሊትድ የሆነች ሙሉ ለሙሉ የምትገዛ የእግዚአብሔር መንግስት ተፈጸማለች ተመጣለች። በዛው ማቴዎስ ላይ የእግዚአብሔር መንግስት በመካከላችሁ ናት ብሎ እዛው ማቴዎስ ላይ ደግሞ ምዕራፍ 11 ላይ መንግስት ተምጣ ብላችሁ ጸልዩ ይላል። የእግዚአብሔር መንግስት በመካከላችሁ ናት ብሎ መንግስት ተምጣ እኛ በመጣች መንግስትና በመትመጣ መንግስት መሃል ነው ያለነው። ሁለት መንግስት ነው? አይ አንዷ መንግስት ኦሬዲ ኢናጉሬትድ ሆናለች መጣለች ገብተንባታል። ግን ስቲል ሙሉ ለሙሉ አልተገለጠችም። ስቲል ሙሉ ምክንያቱም ስለ እግዚአብሔር መንግስት መጽሐፍ ቅዱስ ያስተምር ሙሉ ለሙሉ ቅዱሳን የሚገዙባት ሙሉ ለሙሉ ቅዱሱ መሲሁ የሚገዛባት ሙሉ ለሙሉ እሱ ብቻ የሚነግስባት ሞት የሌለባት ሰይጣን ዲያብሎስ የሌለባት ኃጢአት የሌለባት ኮምፕሊትሊ እሱ ብቻ ሲገዛ ኃጢአት ሲጠፋ ዲያብሎስ ሲጠፋ ክፋት ሲጠፋ ብቻውን ንግስ የሚልባት እሷ ናት የእግዚአብሔር መንግስት። እሷ ገና ናት። የሰው ልጅ በመንግስቱ ሲመጣ ያለ መጽሐፍ ቅዱስ የሚያስተምረን ይሄ ነው። የሰው ልጅ በመንግስቱ ሲመጣ ያለ የሚያስተምረን ይሄ ነው። መጣለች። ግን የሰው ልጅ ደግሞ በመንግስቱ ክብር ደግሞ ይመጣል። ሙሉ ለሙሉ የተፈጸመች መንግስት ደግሞ ጌታ ኢየሱስ ይዞ ይመጣል። መንግስቱ ገብታለች፣ ገብተንባታል፣ መጣለች። ግን ሙሉ ለሙሉ አልተፈጸመችም።
የክርስቲያን ኑሮ እንግዲህ ልስን የክርስቲያን ኑሮ በእነዚህ መሃል ነው ያለው። ምን ማለት ነው? እግዚአብሔር መንግስት ውስጥ ገብተናል። የእግዚአብሔር መንግስት በመካከላችን አለች።
ሶ ጽድቅ እንለማመዳለን፣ ሰላም እንለማመዳለን። ጽድቅና ሰላም፣ በመንፈስ ቅዱስ የሆነ ደስታ እንለማመዳለን። ይህንን ደስታ፣ ይህንን ሰላም፣ ይህንን ጽድቅ ያገኘ ነው ከምን የተነሳ ነው? መንግስቱ በእኛ መካከል ስላለች። ጌታ ኢየሱስ የተናገረው ኢሚዲየት ማቴዎስ 12 ላይ በእግዚአብሔር ጣት አጋንንትን ማውጣቴ ነው ምልክት ያለው። አጋንንት ይወጣል። ዲያብሎስ ሙሉ ለሙሉ አልጠፋም፣ ግን አጋንንት ይወጣል። ሉክ ዲያብሎስ ሙሉ ለሙሉ አልጠፋም። አሁን ግን ሰው ጋር ስናገኘው እናወጣዋለን።
ሰው ጋር ስናገኘው የምናወጣው የምን ምልክት ነው? የእግዚአብሔር መንግስት በመካከላችን ስላለች። ግን ሙሉ ለሙሉ ሲኦል ውስጥ ጥርቅም አድርገን ዝግት ማድረግ የማይቻለው ለምንድን ነው? ያ እሱ የሚመጣው ነው። ዲያብሎስ የሌለባት ጨለማ የሌለባት ብርሃን ብቻ የሆነች ሞት የተዋጠባት ኃጢአት የሌለባት ዲያብሎስ የሌለባት እሱ ስትፈጸም ነው።
አሁን የምንኖረው እኛ የምትፈጸመው መንግስት በእኛ ውስጥ እየተገለጠች ነው የምንኖረው።
የምታውቁትን በማውራት ይሆን እያሰለቻችሁ ያሉት? እኔ ምን አገባኝ ደግማለሁ። ቬሪ ክሪቲካል።
ለምሳሌ ይሄ በጣም ኤቫንጀሊካል ፔንቴኮስታል ዶክትሪን ነው የምናወራው። ይሄ ቢብሊካል ስለሆነ ለምሳሌ ፈውስ አለ ብለን እናምናለን እኛ። ፈውስ አለ፣ ፊዚካል ፈውስ አለ። ሰው በአካል ህመም ሲደርስበት እግዚአብሔር ይፈውሳል ብለን እናምናለን። ስንቶቻችሁ ታምኑ እንደሆነ አላውቅም፣ ያምናል። እግዚአብሔር ይፈውሳል። ስንታመም እግዚአብሔር ይፈውሳል። ለምን እስቲ በሏታ። እግዚአብሔር መንግስት ስለመጣች ኃጢአታችን ስለተወገደ ኃጢአታችን በክርስቶስ ስለተወገደ ስንጸልይ እግዚአብሔር ስለሚሰማን መንፈስ ቅዱስ በመካከላችን ስለወረደ ሰው በሽተኛ ሲታመም ስንጸልይ ፈውስ አለ። ፈውስ ምንድን ነው? የእግዚአብሔር መንግስት በመካከላችን አለች ማለት ነው።
ሙሉ ለሙሉ በሽታን ማጥፋት እንችላለን?
በወደቀ ዓለም መከረኛ ዓለም ውስጥ ነው የምንኖረው። ህመም አለ፣ በሽታ አለ፣ ኃጢአት አለ። ጥርግርግርግርግርግ አርጎ ማጥፋት አይቻልም፣ ይጠፋል። ግን ቆይ
ሙሉ ለሙሉ ጥርግ ብሎ የሚወገድባት መንግስት ትመጣለች። ሌላ መንግስት ሳይሆን የተጀመረችው መንግስት ትፈጸማለች። አሁን በትንሽ 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 እየቀመስናት ያለው መንግስት ጠቅላላ ስትገለጥ በዚያን ጊዜ ፈውስ ለፈውስ አይደለም ምንጸልየው። ኦሬዲ ሀጢያት ኦሬዲ በሽታ የለም። ያን ጊዜ አንጸልይም ሰው እንዲፈወስ። አሁን የተጀመረችውና እየቀመስናት ያለችው መንግስት ወደፊት ስትፈጸም ለፈውስ አንጸልይም። ህመም ስለሌለ፣ እንባ ስለሌለ፣ በሽታ ስለሌለ፣ ኃጢአት ስለሌለ፣ ዲያብሎስ ስለሌለ፣ ሞት ስለሌለ እስከዚያ ድረስ እንታገላለን። ግን የምትመጣዋ መንግስት አሁን የተገለጠችው አሁን እየቀመስናት ያለችዋ መንግስት ሙሉ ለሙሉ ስትፈጸም ኮምፕሊትሊ ፐርፌክሽን ይመጣል።
በቃ በዚህ ምሳሌ ላስረዳችሁና ጨርሳለሁ። አንዳንድ ማያምኑ ሰዎች ወይ ደግሞ አንዳንድ በጣም ፐርፌክሽኒስት የሆኑ ሰዎች እናንተ ክርስቲያኖች ላማለኝ በሰማይ ነገር ናችሁ ይላሉ። ላማለኝ በሰማይ ነገር ናችሁ ይላሉ። እኔ አዎ ነው የምለው። ስለናንተ አላውቅም። አዎ ማንተ ዝም ብለህ ላማለኝ በሰማይ ነህ። አዎ አገር አለኝ በሰማይ፣ ኮምፕሊትሊ ጤና የሆነች ምድር አለኝ በሰማይ፣ መንግስት አለኝ በሰማይ፣ ንጉስ አለኝ በሰማይ። ቅድም እንደዘመርነው ነው እሄዳለሁ ወደ ሰማይ። ደስቲኔሽኔ አይደለም ላሜ በሰማይ ነው። ኦኬ ናው የተረቱ ሁለተኛ አካል ነው የማይሰራው ለክርስቲያኖች። ላማ አለኝ በሰማይ ልክ ነው።
ወተቷንም አላይ ግን አይደለም አይደለም። ላማ አለኝ በሰማይ ግን ወተቷ፣ ፈውሷ፣ ታምራቷ፣ ድንቋ፣ ኃይሏ፣ ደስታዋ፣ ጽድቋ፣ ምኗ ጠቅላላ አለ፣ በመካከላችን አለ። ወተቷ አለ፣ ፈውስ አለ፣ ታምራት አለ፣ ድንቅ አለ፣ እግዚአብሔር አለ፣ ሰላም አለ፣ የዘላለም ሕይወት አለ። ግን ሙሉ ለሙሉ ግን ስትፈጸም ከዚህ በላይ ናት፣ ከዚህ በላይ ናት። አሁን በሽተኛ ነው የሚፈወሰው፣ ወደፊት በሽተኛ አይኖርም። አሁን የኃጢአት ይቅርታ ነው የምናገኘው፣ ወደፊት ኃጢአት አይኖርም። አሁን ለቅሶዋችንን ያብሳል እግዚአብሔር በተወሰነ ደረጃ፣ ወደፊት ለቅሶ አይኖርም። በጉ በመካከሏ ብርሃኗ የሚሆንላት ፍጹም ፐርፌክትድ የሆነች ሞት የተዋጠባት በሽታ የማይኖርባት ሙሉ ለሙሉ ኮምፕሊትድ የምንሆንባት ባለጠጎች የምንሆንባት የእግዚአብሔር መንግስት ትመጣለች። እንጠብቃለን፣ ትመጣለች ነው። እስከዚያ ድረስ ግን ይሄ ነው አሁን የኛ ዶክትሪን። እስከዚያ ድረስ ግን እግዚአብሔር ቆልፎ አልሰጠም ያለ ሳይሆን አሁን በክርስቶስ ኢየሱስ ወደ እግዚአብሔር መንግስት ስለገባን የገባችሁ እስቲ ኦኬ፣ አሁን በክርስቶስ ኢየሱስ ወደ እግዚአብሔር መንግስት ስለገባን የወደፊቷን ሙሉ ለሙሉ የምናገኛትን በተወሰነ ደረጃ ፓርሻሊ ማለት ነው፣ በተወሰነ ደረጃ ፈውሷን እናያለን፣ ታምራቷን እናያለን፣ ድንቋን እናያለን። ትኗ ሙሉ ለሙሉ አልተፈጸመም። ኦልሬዲ ሙሉ ለሙሉ አልተፈጸመም። እኛ የምንኖረው አሁን በተፈጸመና በሚፈጸም መንግስት ውስጥ ነው፣ በመጣና በሚመጣ መንግስት ውስጥ ነው። ስለዚህ የመጣ መንግስት ስለሆነ እግዚአብሔር በመካከላችን ይሰራል፣ ሰዎች ይድናሉ፣ ታምራት ይሆናል፣ ድንቅ ይሆናል። የምትፈጸም መንግስት ስለሆነ ሙሉ ለሙሉ ፍጹማን አንሆንም። አሁን
አንደኛ ቆሮንቶስ 15 ላይ ብቻ ላንብብላችሁ። አንድ ወደፊት ነው የምንደርስበት፣ ግን አንድ እንጨርሳለን። በጣም ይሄን ዝም ብሎ እንትኑን ማገሩን ምናምን ካገኛችሁት አፕሊኬሽኑ ችግር የለም፣ ግድግዳው ምናምን ካገኛችሁት የዚህ ትምህርት። አንደኛ ቆሮንቶስ 15 ተመልከቱ። ስለ ሙታን ትንሣኤ ቅዱስ ጳውሎስ ሲናገር ቁጥር 22
ሁሉም በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል ይላል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይልና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ያን ጊዜ ለምን ጠላቶቹን ሁሉ ከእግሩ በታች እስኪረግጥ ድረስ አሁን ሊነግስ ይገባዋል። ጠላቶቹ ሁሉ ከእግሩ በታች እስኪረግጥ ድረስ አሁን ጠላት ሙሉ ለሙሉ ያልተረገጠ ጠላት አለው። አዎ ሞት የሚባል ሞት ሙሉ ለሙሉ ሲዋጥ ትንሣኤ ሲሆን ሙሉ ለሙሉ የእግዚአብሔር ጠላቶች ሲደቁ ሙሉ ለሙሉ የእግዚአብሔር ጠላቶችን ያደቅና መንግስት ሙሉ ለሙሉ ለእርሱ ይሆናል። አሁን እንደ በኩራት ተነስቷል። አሁን እንደ ቅምሻ ተነስቷል። አሁን እንደ ቅምሻ ሆኗል። ግን ሙሉ ለሙሉ ደግሞ የሚፈጸምበት መንግስት ይመጣል።
ስለዚህ በምን ውስጥ ነው ያለነው? እኛ በዚህ ተወጥረን ነው ያለነው ማይ ፍሬንድ።
እንቀጥታለን ወደዛ ለመድረስ ሁለተኛ ቆሮንቶስ ምዕራፍ 4 እንቀጥታለን ወደዛ ለመድረስ እንጂ ያንን ማምጣት አንችልም ሙሉ ለሙሉ የዛ ቅምሻ አለ ያ ሙሉ ለሙሉ ግን ይሄ ዓለምም አይችልም አቅምም የላትም ይቻላል ቆሮንቶስን ያሳታት ምንድነው ቆሮንቶስን ያሳታት ብቻ ሳይሆን አብዛኞቹን በቤተ ክርስቲያን ታሪክ የሚያስተው ዶክትሪን ምን ይባላል ያላችሁ እንደሆነ ኦቨር ሪያላይዝድ ኤስካቶሎጂ ይባላል በእንግሊዝኛ ምን ማለት ነው የወደፊቱን ሙሉ ለሙሉ አሁን ነው ኦሬዲ ጠግባችኋል ኦሬዲ ሙልት ብላችኋል ኦሬዲ ነግሳችኋል ሪዲ ሃያላኑ ነው ይሄ የሚመጣው ነው ለጥጣው አምጥተውት ነው ለጥጣው አምጥተው ሚክስ አፕ አርገውት ነው የወደፊቱ ሙሉ ለሙሉ አሁን ከች ነው ቀብድ ሰጣን መያዣ ነው የሚለው ኤፌሶን አሳደርኳችሁ ዛሬ ምን ይሻላችኋል ኤፌሶን ምዕራፍ 1 ርስትን ተቀበልን ይልና ርስታችንስ ገበታለን ሙሉ ለሙሉ ርስታችንን ተቆጣጥረናል አይልም ምን ይላል? የርስታችን መያዣ ቀብድ ቀብድ ተሰጥቶናል አሁን ምን? የመንፈስ ቅዱስ ማህተም የመንፈስ ቅዱስ ማህተም ምንድን ነው? ቀብድ ቀብድ ምንድን ነው? የሙሉ ለሙሉ ክፍያ ፓርሻል ነው ሙሉ ለሙሉ ክፍያ ይመጣል እስከዚያው እንካ ነው የርስታችን መያዣ ማለት እሱ ነው ቀብድ ቃሉ ራሱ ቀብድ ነው መያዣ ብለን የተረጎም ነው ቀብድ ልክ ቀብድ ሲገዛ ቀብድ 100 ሚሊዮን ነው ግን እንካ 10 ሚሊዮን ቀብድ ዘጠና ይጠብቃል ነው ገና በተስፋ ነው የምትኖረው ዘጠና ይጠብቃል ይሄው ቀብድ ሶ በመንፈስ ቅዱስ ማህተም ሲያትመን ምን እያለ ነው እግዚአብሔር ፍጹም የሆነውን ኑሮ አሁን ትኖራላችሁ እያለን አይደለም ኖ በመንፈስ ቅዱስ ሲያትመን ምን ማለት ነው የሚመጣውን ርስት ኤክስፒሪየንስ እናረጋለን የሚመጣው መንግስት ልምምድን ለማመዳለን በልሳን ስንጸልይ በመንፈስ ቅዱስ የሚመጣው መንግስትን ኤክስፒሪየንስ እናረጋለን ሰው ሲድን የሚመጣውን ቀብድ ሰጥቶናል እግዚአብሔር የምትመጣው መንግስት ተቆልፋ የተያዘች መንግስት ሳይሆን እንቀምሳታለን እንለማመዳታለን በምን መልክ ተሰጥቶን ነው በቀብድ መልክ ተሰጥቶን ነው ወደፊት ሙሉ ለሙሉ ስትገለጥ ምን እንደምንሆን ገና አይታወቅም ይላል መጽሐፍ ቅዱስ ወደፊት ስትገለጥ ከዚህ በላይ ናት ወደፊት ስትገለጥ ሙሉ ናት ወደፊት ሲከፈለን ሙሉ አሁን በቀብድ ነው የምንኖረው አሁን በመጣች መንግስት ብለሲንግ ነው የምንኖረው እግዚአብሔር ህዝቡን ይባርካል አዎ ለምን መንግስቱ ስለመጣች ሙሉ ለሙሉ ፍጹም ያረጋል አያረግም ለምን ሙሉ ለሙሉ መንግስቱ ስላልመጣች ኦቨር ሪያላይዝድ ሲሆን ኦሬዲ ጠግባችኋል ለዚህ ነው ትርምስምሳቸው የወጡት በኦሬዲ ነው አየር ላይ የሚንሳፈፉት ነግሰናል ጠግበናል ባለጠጋ ሆነናል ተፈጽመናል እንትን አርገናል አየር ላይ ነን ምናም እንዳለው ብራዘር ማለት ለሰን ወገኖች ይችን መስማት አለባችሁ አሁን የመጣች መንግስት አለች የምትመጣ መንግስት አለች በመካከል የምረ ምንም አትንከሳከሱ ስለ እግዚአብሔር በመካከል የምንኖረው የደቀ መዝሙር ኑሮ ምን መምሰል ነው ያለበት ቆሮንቶስ ሳይሆን መምሰል ያለበት ጳውሎስን ነው መምሰል ያለበት ይሄን ማጠናለው እንድትሰሙኝ ቁጥር 11 እስከ 13 አነባለሁ this is የምንኖረው በዚህ ነው my friend ሪያሊቲ ጋር ተገናኝታችሁ ብትወጡ ይሻላችሁ አሁን ተግበናል አሁን ባለጠጋ ሆነናል አሁን ተፈጽመናል አሁን ምንም አይነካንም ከማለት አሁን የምንኖረው ምን አይነት ኑሮ ነው ቁጥር 11 ከቁጥር 10 ጀምራለሁ አሁን የምንኖረው የደቀ መዝሙር ኑሮ ይሄ ነው የክርስቶስ ተከታይ ኑሮ ይሄ ነው የሐዋርያቱ ኑሮ ይሄ ነው ቁጥር 10 እናንተ ያለኛ ነግሳችኋል በጣም ይገርማል ብሎ ምጻት ይናገርና ቁጥር 9 ተመልከቱ እኛ እንደውኛን ሐዋርያቱን ይላል ጳውሎስ አቤት እንደው በጣም እግዚአብሔር ይርዳን ለዓለም ለመላእክትም ለሰዎችም መጫወቻ ሆነናል ይላኛ ትሪት ሆነናል ይላል አዲሱ መደበኛ ትርጉም ይሄ ሮማውያኑ ተሰብስበው በስፖርት ልክ እንደ ስፖርት አርገው ተሰምታቹ እንደሆነ ከንስሳ ጋራ ያታገሉ ትሪት ከንስሳ ጋራ ያታገሉ ወንጀለኞችን የመጨረሻ ሞት የተፈረደባቸውን ወንጀለኞች አምጥተው ከአንበሳ ጋራ ያታገሉ አንበሳው ሲበላቸው እንደ ትሪት ይመለከቱ ነበርና ደረጃው ላይ ተቀምጠው ትሪት ይመለከታሉ አንበሳው ሲቀነዳድሻቸውና ምናን ሲያረጋቸው ሲታገሉ በስፖርት መልክ ይመለከቱ ነበር ይሄ ሄዳቹ ጣሊያን አሁን ስቴዲየሙ ያን እንደዛ ያረጉበት የነበረው አለ ቁጭ ብለው እየተመለከቱ ካናብስት ጋር ሲታገሉ ያያቸዋል። ትሪት ይመለከታሉ። እነኚህ መከራ እየበሉ ከሞት ጋር እየታገሉ ትሪት ይመለከታሉ። እና ጳውሎስ እኛን ሐዋርያቱን እግዚአብሔር ደረጃው ላይ አላስቀመጠንም ይላል። ለመመልከት ተመልካች አለ ይላል። ዓለም እየተመለከተች መላእክት እየተመለከቱ ዝም ብዬ ሳስበው ይላል። ዝም ብዬ ሳስበው እኛ እየታገልን ነው ይላል። እየታገልን ነው። ትሪት አርጎናል እግዚአብሔር። ለዓለምም ለመላእክትም ለሰዎች ሁሉ ትሪት አርጎን ደረጃ ላይ ቁጭ ብለን ተኮፍሰን እሺ ያለን ሳይሆን ኦኬ፣ ለዓለም ለመላእክት ለሰዎች መጫወቻ ሆነናል። ትሪት እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንድንሆን ያደረገን ይመስለኛል። መጨረሻ ላይ የሚመጡት ለሞት የተፈረደባቸው ዘን ተመልከቱ። እኛ ስለ ክርስቶስ ሞኞች ነን። ጅል ስለሆነ አይደለም። በክርስቶስ ምክንያት ግን ፉሊሽነስ ነው የሚሰብከው። መስቀሉን ስለሚሰብክ ስቲል መስቀሉን ስለያዘ ሞኞች ነን። እናንተ ግን በሚመጣው ስለሰከሩ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ኃይለኞች ናችሁ። የከበራችሁ ናችሁ፣ እኛ የተዋረድን ነን። ቁጥር 11 እስከዚህ ሰዓት ድረስ ሁለት ጊዜ ላሳያችሁ ይህንን ቃል እስከዚህ ሰዓት ድረስ ቁጥር 11 ቁጥር 13 ላይ ደግሞ እስከ አሁን ድረስ እስከዚህ ሰዓት ድረስ ቁጥር 11 ቁጥር 13 ደግሞ እስከ አሁን ድረስ at this time ማለት ነው። በመጣችሁና በምትመጣው መንግስት መካከል የምንኖረው እኛ በዚህ ሰዓት እንዴት ነው የምንኖረው? ይሄው በዚህ ሰዓት ግን የምንኖረው እስከምትመጣ ድረስ በዚህ ሰዓት የምንኖረው እንራባለን። የመከራ ካታሎግ ይሉታል ይሄንን አንዳንድ ሰዎች። ዝም ብለ የመከራ ላይብረሪ ነገር ነው፣ እንደ መጽሐፍ መምዘዝ ብቻ ነው። ምንም አይፈራም አያፍርም ጳውሎስ። እስከዛ ድረስ እሺ፣ እስከዛ ሰደ እስከዚህ ሰደ እሺ፣ እንራባለን። ፑልፒት ላይ ተነግሮ ስለማያውቅ በጣም አርጌ እናገራለሁ። አሁን እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሳም። እንዴ የእግዚአብሔር መንግስት መታ የለ እንዴ? አይ አልተፈጸመችማ።